ይህን ዓላማ ግሎባል ስታርታፕ አዋርድ የሚባል ድርጅት ከምንዚህ ውድድር ስለምን ብሎ አበረታታል። አፍሪካ ውስጥ አንደኛ ስታርታፕ ተብለን ከዛ በኋላ ነው የዓለም አቀፍ አንደኛ ስታርታፕ ተብለን የተሰየድ ነው። ቴክኖሎጂው ብቻ ሳይሆን ዓለም ለውጥ ያለን አላማ አይተው የመረጡን ይመስለናል።
በምስረታቸው የመጀመሪያ እርከን ላይ የሚገኙ ኩባንያዎች በተወዳደሩበት አንድ ዓለም አቀፍ መድረክ ለሽልማት የበቃው ኪዩቢክ የተሰኘ ኩባንያ ነው።
ተባባሪ መስራቹና ስራ አስፈጻሚው ቅዱስ አስፋው ነው። ለሰው ልጆች ጤና ጠንቅ ሊሆኑ የሚችሉ የተጣሉ የፕላስቲክ ተረፈ ምርቶችን ቀድሞ ከነበራቸው ጠቀሜታ ከፍ በሚያደርግ ለከፍተኛ ዕውቅና ከበቁበት የቴክኖሎጂ ስራቸው አህጉረ አፍሪካን ለማልማትና ለማሳደግ ሁላችንም በየበኩላችን ልናደርግ የምንችለው ነገር አለ በሚል የያዘውን ውጥኑን
ከትውልድ አገሩ ኢትዮጵያ የጀመረው እንግዳችን በተለያዩ ተያያዥ ርዕሰ ጉዳዮች ዙሪያ ለምናደራው ጠቀም ያለ ወግ ከአዲስ አበባ በስልክ ይዘነዋል።
የዛሬ እንግዳችን ቅዱስ አስፋው ይባላል። ወጣት ነውና አንቱ እንዳትሉን ስላለ አንተ እያልን እንቀጥላለን። ቅዱስ በወጣትነት እድሜው በትምህርት በስራ ክንውን በተለይም ህብረተሰብን በሚጠቅም ራዕዩ የታጨቀ ነውና አንቱ መባል በተገባው ነበር። ነገር ግን አንተ በሉን ስላለ አንተ እያልን እንቀጥላለን። ቅዱስ ከኛ ጋር ለመወያየት ጊዜህን ስለሰጠህን እጅጉን አድርገን እናመሰግናለን።
በጣም አመሰግናለሁ በዚህ ፕሮግራም ላይ ስላቀረባችሁ።
ቆንጅት በመግቢያው እንዳስተዋወቀችው ስራችሁ ጎልቶ እየታየ ያለ ይልቁንም ደግሞ የጊዜውን ጥያቄ የሚመልስ ይመስላል። አዲስ የሚጀምሩ ልዩ የፈጠራ ክህሎት የታከለባቸው ድርጅቶች ስታርታፕስ ይባላሉ። በዓለም አቀፍ ደረጃ የሚደረገው ውድድር የዘንድሮ ተሸላሚ እስከመሆን ድረስ በቅታችኋል። ለተፈጥሮ አካባቢ ክብካቤ ግድ የሚለው ቴክኖሎጂ ነው የድርጅታችሁ ስራ። እስኪ ምናልባትም የቅርብ ጊዜው ነውና ከእውቅናችሁ ብንጀምር፣ ምንድን ነው ለዚህ እውቅና ሽልማት ያበቃችሁ?
ድርጅታችን ስሙ ኪዩቢክ ይባላል። አንድ 2 ዓመት ይሆናል ከተቋቋመ። ከዛም በፊት ዩኒሴፍ ስራ ነበረ። በዛን ጊዜ ነው ቴክኖሎጂ ለኛ ትልቅ ለውጥ ያመጣል ለሀገራችን ለአፍሪካን ብለን አስበን እያየ ነው። ኪዩቢክ የሚሰራው በጣም ከባድ ፕላስቲኮች አሉ ወደ ሪሳይክሊንግ ምንጭ ለማስገባት የሚከብዱ አሉ እና እነዚህ ፕላስቲኮች የወሰደን ወደ ግንባታ እናቀርባቸዋለን። ብሎኬቶች ናቸው፣ ኮለሞች ናቸው። እና ደስ የሚለው ነገር ስለዚህ ቴክኖሎጂ በጣም ርካሽ ናቸው። ምንም አይነት ጭስ አያለኖቹ፣ አየርም ያጸዳ ነው። እናም ለሀገርም ግንባታ ማዋል የሚቻልበት መንገድ አለው። ስለዚህ ኪዩቢክን ስንፈጥርና ሀገራችንን እንዴት መለወጥ እንችላለን? የሚያደግኩት አዲስ አበባ ነው። እቺ ከተማ እንዴት ልትሻሻል ትችላለች? ለልጆችም ግን ብዙም አቅም ለሌላቸው እንዴት ጥሩ አይነት ግንባታ እናቀርብላቸው እንችላለን በሚል አይነት አላማ ነው። እና ይሄን አላማ በደንብ አድርገን ለዓለም ስናወራ ግሎባል ስታርታፕ አዋርድ የሚባል ድርጅት እንቶ ለምን እዚህ ውድድር ውስጥ አትገቡም ብሎ አበረታታል። ብዙ ፔጆች ነበሩ። መጀመሪያ በሀገር ደረጃ አሸነፈን፣ ከዛ በኋላ በምስራቅ አፍሪካ ሪጅን ውስጥ አሸነፈን፣ ከዛ በኋላ ደግሞ አፍሪካ ውስጥ አንደኛ ስታርታፕ ተብለን ተሰየመን ያለፈው አመት። ከዛ በኋላ ነው 3 ወር በፊት በኮፐንሄግን ዴንማርክ ውስጥ የዓለም አቀፍ አንደኛ ስታርታፕ ተብለን የተሰየን ነው። እኛ የሚመስለን ቴክኖሎጂው ብቻ ሳይሆን ለዓለም ለውጥ ያለን አላማ አይተው ጥረታችንን አይተው እንዴት ያ ጥረት ወደ ተግባር እንደገባ አይተው እና ፖቴንሻሉንም አይተው የመረጡን ይመስለናል።
የጀመራችሁት መቼ ነው? በየትኞቹ ሀገሮች ነው በአሁኑ ጊዜ የምትሰሩት?
ትኩረታችን አሁን ኢትዮጵያ ውስጥ ነው። ይሄ ነው የመጀመሪያ ብለን ያየነው ለኪዩቢክ። ከዛ በፊት ግን ዩኒሴፍ በምንሰራበት ጊዜ አይቨሪ ኮስት ውስጥ ፕሮጀክት ጀምረን ነበረ። ይሄ ፕሮጀክት እንዴት አድርገን ፕላስቲክ ወደ ብሎኬት ለውጠን የተሻለ ትምህርት ቤት መስራት እንችላለን በሚል ጥያቄ ነበር ፕሮጀክቱ የተጀመረ። ከሁለት ዓመት በኋላ 300 ትምህርት ቤቶች አይቨሪ ኮስት ውስጥ ተብተናል ገንብተናል። ያን ካየን በኋላ ነው ይሄ ነገር ለትምህርት ቤቶች አይደለም፣ ይሄ ነገር ለአይቪ ኮስ ብቻ መሆን የለበትም ብለን ኪቢክን ያቋቋምን። ኢትዮጵያ የመረጥንበት ምክንያት ብዙ አሉ። አንዱ ኢትዮጵያዊ ነን፣ አገሬ ለመጀመር በጣም ጓጓ ነበር። ከዛም ውጭ ግን አዲስ አበባ መጥቶ ላዩ ብዙ ብዙ ግንባታ የተካሄደ ነው። ስምስ ለስሚንቶ ነው ሁሉ የሚወራው። ከዛም ውጭ ብዙ ቁሻሻ አለ። ያ ቁሻሻ በጣም ብዙ ከመሆኑ የተነሳ አንዳንዴ ወደ ቁሻሻ መጣያም ቦታ አይደርስም፣ ወንዝ ውስጥ ይገባል። አንዳንዴም ወደ እርሻ ውስጥ ይሄዳል። በጣም በጣም መጥፎ ነው። ስንጠይቅ ራሳችን ለምንድን ነው ይሄ የሚሆነው ስንል፣ አንደኛው አገራችን ገና ያደገች ነው። ብዙ ሰው በዝቷል፣ ግን ያን ሰው በደንብ አድርገን ማኔጅ ለማድረግ ትንሽ ይቀረናል። ይሄ የኢትዮጵያ ችግር ብቻ አይደለም፣ ዓለም አቀፍ የምናየው ትግል ነው። እንደምታውቁትም ደግሞ አንድ 5 ዓመት በፊት ቆሼ በሚባለው ዋና ቆሻሻ መጣያ ትልቅ አደጋ ተከስቶ ነበረ። ያን ሁሉ ለምን ተከሰተ ብለን ስናየው በቃ በዛ ከተማያት በጣም በጣም ብዙ ሰው አለ። ሰው በሚበዛበት ጊዜ ደግሞ ቆሻሻ የሚኖር ነው እና ያ እድገቱን ነበር የሚያሳየው። እናም ያን እድገት መቋቋም ገና እንዳልቻለን ነበር የሚያሳየው። እና ይህን እንዴት አድርገን ይህን ችግር እንዴት መፍታት እንችላለን ብለን እናስብ ነበረ። እና ኢትዮጵያም ያኔ ጦርነት የተካሄደ ነበረ። ከዩኒሴፍ መምጣታችን ዓለም አቀፍ ዞረናል፣ አይተናል፣ ሰርተናል። አንድ ነገር ሁሉ የምናየው በተለይ በጦርነት ጊዜ ከጦርነት በኋላ ግንባታ ይካሄዳል። እና እኛ ቁጭ ብለን ስናስብ ያየነው ኦኬ፣ ጦርነት ሲያልቅ እንዴት አድርገን አገራችንን በተሻለ መልክ መገንባት እንችላለን ብለን ነበር ያየነው። እና ድፍረቱን የሰጠን ያ አይነት ሀሳብ ነበር።
ቅዱስ እንዳስረዳህን የተጣለና ለጤና ጠንቅ የሆነ የተፈጥሮ አካባቢ ብክለት የሚያስከትል የፕላስቲክ ምርት መልሶ ለጥቅም መዋል ነው ስራችሁ። አፕሳይክሊንግ ትሉታላችሁ። ይህ ቴክኖሎጂ እነኚህ ግንባታዎች በዋናነት ለማን ናቸው? ለግለሰብ? ቅድም ትምህርት ቤቶችን የአይቨር ክሮስትን ልምዳችሁን ስታነሳ ጠቅሰሃል። ለማንኛውም አይነት ቤቶች፣ ለትልልቅ ህንፃዎች የትኛውን ችግር ነው በዋናነት የሚቀርፈው?
ንግዳችን ቀጥታ ለገንቢ ነው የምንሸጠው። ያም የምናደርግበት ምክንያት ግንባታ ላይ ሰው ሲሆን አንዱ ትልቅ ራስ ምታት እንዴት አድርጌ የሚያስፈልገኝን ማቴሪያሎች ባሰብኩት ዋጋ መግዛት እችላለሁ በሚል ነው። እና ሀገራችን ውስጥ ያ ዋጋ ሁሌ እንደተለወጠ ነው፣ ውጣ ውረድ አለ እና ትልቅ ራስ ምታት ይሰጣል። ስለዚህ ገንቢው ለዝቅተኛ ዋጋ ህንፃ ለመስራት ብዙም አያስብም። ለምን? ምን እሆናለሁ ዋጋ ቢጨምርብኝ ግንባታ መሀል ላይ የሚለውን ያያሉ። ስለዚህ እኛ ምን አሰበን፣ እንዴት አድርገን ያን ዋጋ እናወርድላቸው በደንብ፣ ከዛም በላይ ደግሞ ውጣ ውረዱ አዩት፣ ጋራንቲ እናደርገዋለን ዋጋው። ልክ እንደዛ በምናደርግበት ጊዜ አላማችን ምንድን ነው? የምንመርጠው ፕሮጀክቶች አነስተኛ ገቢ ላላቸው ቤተሰቦች ወይም ግለሰቦች እንዲኖሩበት ነው የምንፈልገው። ስለዚህ አሁን ከአዲስ አበባ ቤቶች ማስተዳደር ጋር ብዙ እናወራለን፣ ብዙ እንፈራለን። ለምን? እነሱ አሁን እስከ 1 ሚሊዮን ቤቶች በአመት መስራት ይፈልጋሉ፣ ግን ትልቁ ችግር የሚያዩት ዋጋ ነው። ስለዚህ ከእነሱ ጋር በመስራት ለእነዚህ ገንቢዎች ጥሩ ማቴሪያል ማቅረብ እንደምችል፣ በዝቅተኛ ዋጋ ማቅረብ እንደምችል ያሳየን ያስተማመነን፣ ይህም መጨረሻ ላይ የሚጠቅመው ለዝቅተኛ አቅም ላላቸው ሰዎች ይሆናል። ሁሌ አላማችንም ለዛ እንዲሆን ነው።
ይሄኛውን የፕላስቲኩን ውጤት ለማስለመድ እንደሚጠቅም እንደሚሰራ ለማሳወቅ ችግር ነበረባችሁ? እንዴት ነው ተቀባይነት ለማግኘት?
በሚገርም ሁኔታ ችግር የለንም ነበረ፣ ግን ያም ለምን እንደነበር እናውቃለን። ዩኒሴፍ ይሄን አይነት ቴክኖሎጂ በምንሰራበት ጊዜ ብዙ ጥናት አድርገናል። ተቀባይነት እንዴት ነው ማግኘት የምንችለው? በሚል የኪዩቢክን ግድግዳ ካያችሁት ፕላስቲክ ነው ካላልኳችሁ በስተቀር ያው የተለሰነ ወይንም በድንጋይ የተሰራ ግድግዳ ነው የሚመስለው። ምንም ልዩነት የለውም። ከዛም ተጨማሪ ደግሞ በጣም ጠንካራ ነው። በሙቀት ጊዜ ደስ የሚል ኦር የሚመች ቴምፕሬቸር አለ ውስጥ። በሚበርድበትም ጊዜ ብርድ አያስገባም። እና ይህን ሁሉ ማድረግ ስለሚችል ሰው አይገናዘበውም ሌላ ነገር ነው ብሎ። እና ይህን በዲዛይናችን መሰረት የጠራ ነው ስለሆነ ተቀባይነት ቶሎ ነው ያገኘው። አሁን ከጥቂት ሳምንታቶች በኋላ አዲስ አበባ መስተዳደር ጋር የምናሳየው መዋለ ሕጻናት ይኖራል። ብዙ ሰዎች ያለፉ ያዩታል። ለሁሌ ጠይቃቸዋለሁ፣ ይሄ ነገር ምንድን ነው ብዬ ነው ጠይቃቸው። ማን እንደሆንኩ ስለማያውቁ ይሄ ነገር በድንጋይ መሰለኝ የተሰራው ሲሚንቶ ተጨምሮ ምናምን ብለው በደንብ በቃ ሲያወሩ የተለመደውን ነገር ብለው ነው የሚያስቡት። ይህ እኮ ግን እንደሰማሁት በፕላስቲክ ቆሻሻ ነው የተሰራው ብዬ ስጠይቃቸው ሊሆን አይችልም ነው የሚሉት። ስለዚህ ይሄ በጣም ጥሩ ነገር ነው ለኛ። ለምን ተቀባይነት የምናገኘው በተለመደ አይን ሲሰራ ነው እና ለዛ ነው ብዬ አስባለሁ።
መልካም። ቅድም ጨረፍ ወዳደረከው ጉዳይ እንድንመለስ ያደርጋል። አሁን የተናገርከው ቅዱስ መረጃዎችን እንደተመለከትኩት 100% ከተጣለ ፕላስቲክ ነው የሚሰራው ስራችሁ። የከባቢ አየር ብክለትን ለመቀነስ 5 እጥፍ ያነሰ ነው የብክለት የሚያመጣው። 40% ዋጋው ከመደበኛ ግንባታ ከሚጠይቀው ያነሰ ነው። በቀላሉ መገጣጠም ይችላል። በጣም የገነነ እስኪመስል ድረስ ብዙ ጥሩ ነገሮች ይታያሉ። ሙቀትን ማያስወጣ አሰራሩን የሚገልጻል። መርዛማነት የለውም። ከእሳት አደጋ የተሻለ የመጠበቅ ይህ ሁሉ ከተጣለ ፕላስቲክ ጭራሽ ሊጎዳ ከሚችል አካባቢን ከሚበክል ለጤና ከፍተኛ ጠንቅ ያመጣል ከሚባል ፕላስቲክ ነው የሚሰራው። እንዴት ጀመራችሁት? ምንድን ነበር የመጀመሪያው ሀሳብ?
ይሄ የተጀመረው በእኔም አይደለም ድርጅት ውስጥ ባሉት ሰዎች አይደሉም። ያኔ ታላቅ ወንድም የምለው በጣም የማከብረው ዩኒሴፍ ውስጥ በጣም ትልቅ ደረጃ የያዘ ሰው አይቨሪ ኮስት ውስጥ ኃላፊ ሆኖ ይሰራ ነበር ለዩኒሴፍ። አንድ ቀን ደውሎልኝ፣ ያኔም ከቆሻሻም ጋር ቢሆን ከግንባታም ጋር ምንም እንዲያገናኝ ስራ የለኝም ነበረ። ደውሎልኝ፣ ቅዱስ ቶሎ ብለህ አቢዣን መምጣት አለብህ፣ የአይቨሪ ኮስት ዋና ከተማ መምጣት አለብህ ብሎ በጣም ጫና ያደርጋብኛል። እና መጨረሻ ላይ ብቻ እንዴት አድርጎ እንደሆነ ባላውቅ የፍላይት ቲኬቴን አግኝቶ ራሱ አስለውጦ ካለሁበት በአቢጃን አሳልፎ ለአንድ ቀን እንድመጣ አደረገኝ። ለምን እንደምመጣም ባላውቅ ኑሮ በጣም የማምነው ሰው ነው። ለአፍሪካ ያለው ራዕይ በጣም የሚከበር ነገር ስለነበረ ዶክተር አቡባከር ይባላል። ከምዕራብ አፍሪካ የሚመጣ ሰው ነው እና ልክ እንደ ወንድሜ ነው። በጣም ብዙ የተማርኩት ከሱ አለ እና ያኔ ያመጣኝ ጊዜ ላይ ራሱ ተቀብሎ ቀጥታ ወደ ትምህርት ቤት ወስደኛል፣ ወደ አንድ አቢዣን ያለ ትምህርት ቤት እና ትምህርት ቤቱን ያሳየኝና ምን ይመስልሃል አለ። በጣም ገረን ግራ ገባኝ። እውነቱን ለመናገር ብዙ ስለተጓዝኩ ትንሽ ተናደድኩ። ምንድን ነው ይሄ ሰውዬ ከዚህ ድረስ እዚህ ያመጣኝ ብዬ አሰብኩና፣ ምን ጥሩ ትምህርት ቤት ነው አልኩኝ። ይሄ ነገር እኮ ከቆሻሻ ነው የሰራ ነው አለ። ላምነውም አልቻልኩም። ግን ከዛ ኋላ የነበረን ሙሉ ማታ ያወራ ነው እንዴት አድርገን እችን አፍሪካ መለወጥ እንችላለን በሚል ለብዙ ሰዓታት አወራን። በመሄጃዬ ሰዓት ላይ በቃ አምኜበታለሁ፣ አቡ ነው የምለው፣ አቡ በጣም አምኜበታለሁ፣ ምንድን ነው የሚያስፈልገው አልኩት። አይ ይሄን ያህል ገንዘብ ለምን ብለህ ከአንድ ሀሳብ ፈልግና በደንብ አድርገን ፋብሪካ እንክፈት አለኝ። እና ስራዬ ከሱ ጋር በዛ ነበረ የጀመረው። ያም የፈለግነውን አገኘን፣ ፋብሪካ ተከፈተ፣ ግንባታም ተጀመረ። እና ብዙ ጊዜ በማሳልፍበት ጊዜ እዚህ ፕሮጀክት ላይ አንድ ነገር ያየሁ፣ ድሃ አገር ተብሎ ነው አብዛኛውን አፍሪካን ሀገሮች ሰው የሚያየው። እና ዩኒሴፍም ቢሆን በዛን ጊዜ አቅም የለውም እና እርዳታ ያስፈልገዋል በሚል ነበረ ሁሌ የሚወራለን ነው የምንንቀሳቀሰው። ግን ያየሁት በጣም ተቃራኒ ነበረ። ቆሻሻ ለቃሚው ራሱ ይሄን ያህል ፕላስቲክ ያስፈልገናል፣ በዚህ ዋጋ መግዛት እንችላለን በምንልበት ጊዜ ተደራጅተው ራሳቸው ያመጡልን ነበረ። ትምህርት ቤቶቹን በምንሰራበት ጊዜ አንድ ሁለት ሰው ይገነባና ከዛ ራሱ መጥቶ እቺን ፕሮጀክት እኮ መስራት እችላለሁ ብሎ የራሱን ፕላን ያመጣልን ነበረ። እና ለእኔ ይሄ ያሳየኝ ምንድን ነው ትንሽ ኢንሴንቲቭ ከተሰጠው ተው ብዙ ነገር ሊሰራ ይችላል እና እንዴት አድርጌ ያንን ኢንሴንቲቭ ለመቶ ሰው ሳይሆን ለሺህ ሰው ሳይሆን ለሚሊዮን ለሚቆጠሩ ሰዎች ማምጣት እንችላለን ብለን ስናስብ ነው የኪውቢክን አሳብ የመጣልን።
በጣም የሚመስጥ ታሪክ ነው። ቆንጂት ወደ አንቺ ይመለስ።
አሁን ደግሞ እንግዲህ ቅዱስ አስፋው ማን ነው የሚሉ አድማጮች ይኖራሉ ብዬ አስባለሁና ቅዱስ የት አደገ? የት ተማረ? ምን ተማረ? ከኪውቢክ በፊት ዩኒሴፍን ጨምሮ በተለያዩ ትላልቅ ተቋማት ውስጥ ሰርተሃል እና እስቲ ስለራስህ ጥቂት ለራዲዮ መጽሔት አድማጮች አውጋ።
ቅዱስ ማለት የዶክተር ቅዱስ አስፋው የወይዘሮ ኤልሳቤጥ እንዳለለች ነው። ወላጆቼ በጣም በጣም ትልቅ ሮል ተጫውተዋል በአስተዳደጌ። ሁሌ ባላቸው አቅም የሰጡን ለኔም ለወንድሞቼም የትምህርት እድል ነበር። የሄድነውም ትምህርት ቤቶች በጣም ትልቅ የሚባሉ ነበሩ፣ ግን አቅሙም ኖሮ ሳይሆን በቃ ይሄ ነው ትኩረቱ ተብሎ ስለታመነበት ነው። ግን አንድ ነገር ከብዙ ወላጆች ለያቸው ብዬ የማስበው ሁለት ነገር ነው። አንድ የትምህርት እድልም ቢሰጡን ውጪም ለመማር እድል ቢሰጡንም አገራችን ተመልሰን እንዴት ያን እድል ለሌላም መስጠት እንችላለን በሚል አይነት ሀሳብ ነበረ ሁሌ የሚመክሩ። ሁለተኛ ነገር ደግሞ መቼም ከእናንተ በታች ያሉትን አትናቁ፣ አክብሩ፣ እናም እድል ስጡ የሚል አይነት በራሳቸው መንገድ ሁሉ ያሳዩ ነበር ከልጅነታችንም ጀምሮ። ያ መቼም አልጠፋም፣ ከልቤም ከሀሳቤም መቼም አይጠፋም ነበረ። እኔ ከኢትዮጵያ የወጣሁት ለዩኒቨርሲቲ ነበረ። ዱክ ዩኒቨርሲቲ የሚባል ትምህርት ቤት አሜሪካ አስተማርኩ። ኢንጂኒየር መሆን በጣም እፈልግ ነበረ። እሱንም ከተማርኩ በኋላ ወደ ካሊፎርኒያ ሄጄ ለጉግል ጠርቻለሁ። ከዛም በኋላ ወደ ዋሽንግተን ዲሲ መጥቼ ኮንሳልቲንግ ስራ ለአክሰንቸር የሚባል ድርጅት ስራ ነበረ። በዛን ጊዜ ጥሩ ጥሩ ደረጃን ብደርስም ልቤ ወላጆች ያሉትን መቼም መርሳት አልችልም ነበር። ያኔ ነበረ እንዴት አድርጌ ነው ይህ ሁሉ አሁን የሰራው ስራ ወደ ቤቴ መውሰድ እችላለሁ ያልኩት። ፕሪንስተን ዩኒቨርሲቲ የሚባል ግራጁዌት ማስተር ሴንሰሮች አለው፣ በፓብሊክ ፖሊሲ ሰሮች አለው። ከዛ በኋላም ዓለም ባንክ እና ዩኒሴፍ ተቀጥሬ ዓለም አቀፍ ሰውን ወደ ኢትዮጵያ ለመምጣት ብቅቶኛል።
በጣም ጥሩ ልምድም በእውቀትም ማካብተህ ብዙ ነገሮችን ማዛመድ በሚችልበት ሁኔታ ነው ይሄን ድርጅታችሁን ቀደም ብዬ ስማን ካነሳሁት ፔንዳ ማሪ ጋር አቋቋማችሁት። ቅድም የወላጆችህን ትልቅ ድርሻ በእናንተ ላይ ያደረጉትን ትኩረት የገለጽከውን ያህል ከዚያም ያለፈ ግን እንደው የቤተሰባዊ ህይወትን ወይም ደግሞ ስለ ሰው ልጆች ያለ አስተሳሰብን የሚመለከት ቀደም ብለን ባነሳ ነው ኪውቢክ በዓለም አቀፍ ደረጃ አዳዲስ የሚቋቋሙ ድርጅቶች ለሽልማት በበቁበት ወቅት ሽልማት ስትቀበል ባደረግከው ንግግር በኢትዮጵያ ብቻ ሳይሆን እንዳልከው በብዙ የአፍሪካ ሀገሮች ባህሎችም ውስጥ እንደሚታወቀው ልጅ የሚያድገው በመንደሩ ሁሉ ሰው ነው የሚለውን አስተሳሰብ አንድ ልጅ ሲያድግ የጎረቤት ሰው ሁሉ እንደ ቤተሰብ ተንከባክቦ ተጠባባቂ ተቆጣጣሪ ሆኖ ያሳድጋል ብለህ ለደረሳችሁበት ስራ እንደ መንደር የምትቆጥረው ሌሎች አብረው የሚሰሩበትን ሁኔታ ትጠቅሳለህ። በድርጅት በተለይ በአመራር ላይ ያሉ ከኢትዮጵያውያኑ ሌላ ሌሎችንም አያለሁኝ። ኢትዮጵያውያን እዚህ ሀገር ሲሰሩ የነበሩት ሳይቀሩ ወደ ኢትዮጵያ ተመልሰው አብረዋችሁ እየሰሩ ነው። እስኪ ስለ ድርጅታችሁ ባህል ንገረኝ። በተለይ ይህን አስተሳሰብ በተመለከተ ቅድም ከወላጆች የወሰድከው ሌሎችን መርዳት፣ ለሌሎች ማሰብ ቅድሚያ የምትሰጡት መሆኑን ተናግራችኋል። የስራችሁም ጠባይ ደግሞ ያን የሚጠይቅ ይመስላል። ድርጅታችሁን ባህል ደግሞ በመጠኑ አስተዋውቀን።
በመጀመሪያ ላይ ፔንዳ እና እኔ ሁለታችን ወላጆች ነን። ፔንዳ ሁለት ሴት ልጆች አሏት፣ ወጣት ልጆች። እኔም የሶስት ልጆች አባት ነኝ እና ኪውቢክን ለመመሰረት ያሰብነው ልጆቻችን እኛ እድሜ ላይ ሲደርሱ ዓለምን ሲያዩ ወላጆቻችን ጥረት አድርገው እዚህ ደረጃ ሊያደርሱልን ችለዋል ብለው እንዲያስቡም ነው። ይሄ በጣም ወሳኝ ነበር ለኛ ኪውቢክን ለመመስረት። በምንቀጥርበትም ጊዜ ምን አይነት ሰው ነው የምንፈልገው ብለን በጣም እናስብ ነበረ። ያረፍንበት ውሳኔ አንድ እውቀት መኖር አለበት፣ የሚሰሩትን ስራ በደንብ ማወቅ አለባቸው፣ ልምዱ መኖር አለበት። ግን ከዛም በላይ የኛን አይነት አስተሳሰብ መኖር አለበት። እንዴት አድርጌ ነው ነገን መለወጥ እችላለሁ ብሎ ጥረት የሚያደርግ ሰው መሆን አለበት ብለን በጣም እናስብ ነበረ። ከአራት ሰው ሳይታሰባውን 18 ደርሰናል። ሁሉም ያን አይነት ትኩረት ይሰጡታል ለነገር። ለምን ስታርታፕ የመጀመሪያ 2-5 ዓመቷ ብዙ ውጣ ውረድ አለው። አንድ ሰው ሁሌ መከረኝ ነበረ፣ ቅዱስ ጠዋት ላይ ኪዩቢክ ዓለም አቀፍ ልክ እንደ ማይክሮሶፍት ልትሆን ትችላለህ ብለን ልታስብ ትችላለህ። ከሰዓት ደግሞ በቃ ነገ ነገር አለቀልን ብለን ልታስብ ትችላለህ። ለምን ብዙ አይነት ውጣ ውረድ አለው። ሁሌ ወደኋላ በድና ያችን ሳምንት ወይም ያችን ወር ፕሮግሬስ አሳየው ወይ ብለህ ማሰብ አለብህ ይሉኝ ነበር። ግን እሱ ለእኔ ነው ምክሩ፣ ለእኔ ሊሰራ ይችላል። ለምን እኔ ነኝ ከቴንዳ ጋር ይህን ድርጅት ያቋቋምኩት። ግን የምናመጣቸውን ግለሰቦች ወደዚህ ድርጅት ልክ እንደዛ ላያስቡ ይችላሉ አይደል? ስለዚህ በምንድን ነው ልክ እንደዛ አይነት አመለካከት ሊኖራቸው የሚችለው ብለን ስናስብ ሁለት ነገር አየን። አንድ የቤተሰብ ሰው መሆን አለባቸው። እኛም ወላጆች ሆነን እንዳየነው አብዛኛዎቹ እኛ ጋር የሚሰሩት እናቶች ናቸው፣ ሴቶች ናቸው፣ በጣም በጣም የሚያከብሩ ሴቶች ናቸው። እና ሲቀጠሩ አንድ ኢንተርቪው ኳስ ሁሉ የሚጠይቀው አለ። የፈለገው እውቀት ቢኖረው የፈለገው የተከበረ ሰው ቢሆንም ይህን ጥያቄ በስነስርዓት ካልመለሰልኝ ኪዩቢክ ውስጥ ቦታ አለ እያላስብም ነበር። እና ያ ጥያቄ የሚል ነው፣ ነገ ኪዩቢክ $1 ቀራት እና ምን ማድረግ አለብን ብዬ ስጠይቃቸው አብዛኛው ምንድን ነው የሚለው ወይም በቃ በኢኮኖሚው ነው ሚ በቃ ማለት ነው ለሽ ማቅረብ አለብን ምናምን ብሎ ያወራ። ሌላው ግን ሚለው ኦኬ፣ ከሆነ ተስፋ ያለው ነገር ካየን ደሞዛችንም ለአንድ ወርም ቢሆን ፕሊዝ አድርገን እንደምንም አድርገን ሊቦታ አድርሰን ብሎ ፕሮብለም ሶልቪንግ ውስጥ ይገባል። ልክ እነዚ አይነት ሰው እኛ ያየ ነው የእውነት አላማው የገባበት ለደሞዝ ብቻ ሳይሆን አገርን ለመለወጥ ወይም ነገን ለመለወጥ የተጣጣረ ሰው ነው ብለን ስለምናስብ ነው። ይሄ አይነት ጥያቄ በጣም በጣም ለኛ ወሳኝ ሆኖ አግኝተነዋል። እንዳልኩት አንዳንዴ አለቀልን የምንልበት ቀናቶች አሉ። ግን መቼም አስጨንቆን አያውቅም። አክቹሊ በጣም ነው የሚያሰባስበን። ቶሎ ገብተን እንዴት አድርገን ነው ይህን ችግር መፍታት የምንችለው ብለን አብረን ነው የምንሰራው። እና ያ ነው በጣም ባለን ቡድን እናቆራል።
ስለዚህ እንደ ስራ ወይም እንደ ደሞዝ እንደሚከፈልበት ስራ ሳይሆን እንደ ጥሪ አድርገው የሚወስዱ ሰራተኞችን ነው ባልደረቦችን ነው ያሰባሰባችሁት። ሌሎች ወጣቶች ይህንን ስራ የሚመለከቱ በዚህ ስራችሁ ምን ያህል እየተበረታቱ ነው?
በብዙ መንገድ ኪዩቢክ ውስጥ ላሉት ወጣቶች እንዳልኩት የነገን በጣም የሚያስቡ ናቸው። ደግሞ በጣም በጣም ለትምህርት ያላቸው ጥማት ልገልጸው የምችለው አይነት አይደለም። ደስ ያሰኘኛል። እኔ 20 ዓመት አሁን ሊሆነኝ ስራ ውስጥ ተሰራው እና አንዳንዴ ይሄ አይነት ጥማት ሁሌ ላይታየኝ ይችላል። ግን በእነሱ ትልቅ ኤነርጂ የምናገኝበት አለ። ግን ከኪዩቢክ ውጪ አንድ ትልቅ ነገር የማየዋለ አሁን ኢትዮጵያ ይህም አይነት ሽልማት አግኝተናል። በድርጅቱ አገር ውስጥ ለመስራት የሰበሰብነውም ኢንቨስትመንት በጣም ከፍተኛ ነው፣ ታይቶ አይታወቅም። እና ብዙ ወጣት መጥቶ እኔ ምንድን ነው የሚለኝ ልክ እንደዚህ እንደሚቻል አላወቅኩም ነበረ። ብዙ ሀሳቦች ነበሩ ይሄን ለማድረግ። አሁን ግን መሆን ይችላል ብዬ ስለማስብ የበለጠ ትኩረት ያደረግኩበት ነው ብሎ ይመጡና ምክር ነው የሚፈልጉት። እቺን ፓወርፖይንት እንዴት አድርጌ ልስራ ይላሉ። ወይንም ስለ ድርጅቴ እንዴት ብዬ ነው ለኢንቨስተር ማውራት የምፈልገው ብለው ይጠይቁኛል። ወይንም እንዴት ነው ገንዘብ ሁሉም ሰው ኢንቨስት ሊያደርግብኝ አይፈልግም ለምንድን ነው ብለው ይጠይቁኛል። እና ኃላፊነት ብዬ ማየው እዛ ላይ ጊዜ መስጠት አለብኝ ለነሱ። ለምን የእውነት አገር መለወጥ እፈልጋለሁ ብዬ ካየሁት በኪዩቢክ ብቻ አይደለም ያ መሆን የሚችለው፣ ሌሎችን መሳተፍ አለባቸው፣ ሌላም አይነት ስራ መስራት አለባቸው። እና እኔና ኪዩቢክ በደረስንበት አንድ ጥሩ በጎ ነገር ላይ መስራት የቻሉ ልጆች አሉ ብዬ ካየሁ ያን ጊዜ መስጠት አለብኝ ብዬ ያለው።
ግሩም ነው። እንግዲህ ቆንጀት በተለይ የተፈጥሮ ክብካቤ ግድ የሚለው አይነት ቴክኖሎጂ ጊዜው የሚጠይቀው ቴክኖሎጂ መጥፎን ነገር ወደ ጥሩ ነገር ማምጣት ይቻለ ቴክኖሎጂ ሐሳብ ተይዞ ሊነሳ የሚችለው ጥያቄ ብዙ ይመስለኛል። ብዙ ጥያቄዎችን ማንሳት እንፈልጋለን ሰዓት ገዳቢ ባይሆን እንደው በኔ በኩል አንድ የመጨረሻ ጥያቄ ቀደም ዶክተር አቡበከር የተባለ ወዳጅ እንደውም እዚህ ድርጅት ውስጥ የሌለ ሰው ምክንያት መሆኑን ተቀስ አድርገሃልና ያን ጨዋታችሁንና ወዴት እንደወሰደ የተከታተሉ ይህን ጥያቄ እንድናነሳ ሊጓጉ ይችላሉ። እኛ ሰው ምን ሆኑ አሉ ወይ አሁን ከእናንተ ጋር ለመስራት አልቻሉም? በዚያ ዙሪያ የምታነሳው ካለ
አንዳንዴ እግዚአብሔር በብዙ መንገድ ህይወት ውስጥ ይገባል ብዬ የማስብበት ጊዜ ቢኖር አሁን ነው። ለምን አሁን ዶክተር አቡ በአጋጣሚ የዩኒሴፍ ኢትዮጵያ ኃላፊ ሆኖ ተመድቧል። እሱም ቢሆን ይህን ስራ ያስጀመረው ይኸው እንደገና ተገናኝተን እንዴት አገሯን ለመለወጥ በማውራት አቅቶናል። በጣም በጣም ደስ የሚያሰኝ ጊዜ ላይ ነው ያለነው።
የፕላስቲክ ቆሻሻ በመሰብሰብ ስራ የተሰማሩ ነዋሪዎችን ህይወት በሚመለከትስ ምን ትነግረናለህ? ምን ያህል ህይወታቸው ተቀየረ? በተለየ ሴቶቹ
አንዳንዴ ሰው ከአንድ ደረጃ በታች ድሀ ሊሆን ይችላል ብዬ አላስብም ነበረ። ግን ኮሼ ሄጄ የሰውን ሁኔታ ካየ በኋላ ያም ሊሆን ይችላል የሚል በጣም የሚያሳዝን ነገር አይቻለሁ። ኮሼ ማለት እዚሁ አዲስ አበባ ውስጥ ያለ ዋናው የቆሻሻ መጣያ ነው። በጣም ትልቅ ከመሆኑ የተነሳ የአዲስ አበባ ማስተዳደር እንዴት አድርገን ይህን ቦታ ማልማት እና ማሻሻል እንችላለን ብሎ ትልቅ እድል ያወጣበት ቦታ ነው። ግን ከዛ ውጪ ኮሼ ላይ መጀመሪያ ጊዜ ሴት ከአባቴ ጋር ነበር። ገና ኢትዮጵያ እንሰራለን ብለን አላወቅንም ነበረ እኔና ፌንዳ እና እስቲ ይህን ነገር ሄደን አብረን ብለን እንየው አልኩት። ገብተን ያየነው ለአባቴም ለእኔም አይናችን አላመነው። በሺ የሚቆጠሩ ነዋሪም እዛም ላይ ለቃሚ አሉ። አብዛኛዎቹ ሴቶች ናቸው። ግን ሴት ይሁኑ አንዳንዴ ልታውቁ ማትችሉም። ለምን ከራስ እስከ ጫፍ ቆሻሻ ውስጥ ያሉ ናቸው። በጣም ተቋቁረዋል። በጣም የሚያሳዝኑት ቀንም ማታም ይለቅማሉ። ፀሐይም ይሁን ልክ እንደ ዛሬ አዲስ አበባ እንደሆነችውም በዝናብም ጊዜ ይሁን በዛ ሽታ በዛ ሁኔታ ይለቅማሉ። ለቅመው ምንድን ነው የሚያደርጉት? ለደላላ ይሸጡታል። የሚሸጡትም ዋጋ 1-2-3 ብር ልንለው እንችላለን። በጣም ጥቂት ነው። ግን ከዛ በኋላ ያ ደላላ 10 ብር ይሁን በ20 ብር ይሁን በ50 ብር ይሁን ያቺን ነገር ይሸጣታል። ይሄ ለምንድን ነው የሚሆነው? ይሄ ትክክል አይደለም። ኪውቢክ እዚህ ሀገር ቢሰራ ልክ እንደዚህ አይነት ስራ መሳተፍ የለበትም ብለን በጣም በጣም አመንንበት። ስለዚህ አሁን ምንድን ነው የምንወያየው ያለው ከመንግስትም ጋር ከአንዳንድ ድርጅቶች ጋር ኪውቢክ ፕላስቲክ ቆሻሻ ለመግዛት ዝግጁ ነው። ግን መግዛት የምንፈልገው ቀጥታ ከእነዚህ ሴቶች ነው። እኒህ ሴቶች መደራጀት አለባቸው። ስልጠና መስጠት አለብን። የተሻለ አይነት ቦቴም ይሁን ማስክም ይሁን ለጤናቸው የማይጎዳ አይነት ኢኩዊፕመንቶች መስጠት አለብን እና ኑሯቸውን ማሻሻል አለብን ብለን አስበን አምነንበት ገብተንበታል። ቀላል አይደለም። ይሄ በድርጅት መሰረት በጣም ከባድ ነው። ብዙ ገንዘብ፣ ብዙ ወጪ አለው። ግን እኛ የእውነት የሰውን ህይወት መለወጥ አለብን ብለን ካየን በግንባታው ብቻ ሳይሆን ከአገዛዛችንም መሆን አለበት ብለን አምነንበታል። አሁንም ትልቅ ድጋፍ ያገኘን ነው። በሺ የሚቆጠሩ የሴት ለቃሚዎችን ለማሻሻል የተዘጋጀ ነው።
ይሄ ሀሳብ ነው ጥያቄውን ያመጣው። አሁን እንግዲህ የሚጣሉ ድጋሚ ለአገልግሎት የሚውሉ እቃዎች አሰባሰብ መንገድ የተደራጀ መንገድ አለ በኖርክበት ሀገር? ምናልባት እንደዛ አይነት መንገድ ቆሻሻው ጋር ከመግባቱ በፊት በቀጥታ ውዳቂዎችን የመሰብሰብ መንገድ ሊፈጠር እንደሚታይህ ነገር አለ? ያሳዘንሁን ነገሮች የማስቀረት እድሉ ከፍ ያለ ነው እና ገና እዛ ቦታ ከመድረሱ በፊት በተለይ የሚደራጁ አሁን ቅድም በገለጽከው መልኩ አንዳንድ ዘዴዎች የሚሰሩ ቢሆን ያ ቆሻሻ የሚጣለው ውዳቂ ፕላስቲክ ሌላ ቆሻሻና ብክለት ውስጥ ከመግባቱ በፊት መሰብሰብ የሚቻልበት መንገድ እንደ ኢትዮጵያና አፍሪካ ባሉ አገሮች ውስጥ ይታያል።
መሆንም አለበት፣ ሊሆንም ይገባል እያ ያለ በመጀመሪያ ላይ ልክ እንደ ቆሼ አይነት ቦታ መኖር የለበትም። ሁላችን ያለንን ቆሻሻ እንደገና መጠቀም ብንችል ቆሼ አይኖርም። ቆሼ የሚያሳየን ምንድን ነው ለጥቅም መዋል ያልቻል ነው የሚለውን ነው። አሁን ቆሼ ከሄዳችሁ የውሃ ጠርሙስ ወይም ሃይላንድ የኢትዮጵያ ሃይላንድ እንደሚባለው አይገኝም። ግን ሁሉም ሰው ሃይላንድ ሲጠጣ እናያለን። ለምንድን ነው ብለን ስናይ ለሃይላንድ ያለው ድርጅት በጣም በጣም ትልቅ ነው። ሰው ሁሉ ይለቅመዋል። ከተለቀመ በኋላ ፋብሪካ ተወስዶ ተፈጭቶ አንዳንዱ ኤክስፖርት ይሆናል፣ አንዳንዱ ወደ ጠርሙስ እንደገና ይለወጣል። እና ያ የሆነበት ምክንያት ማርኬት ስላለው ነው። ግን ሌላ ምን አይነት ፕላስቲክ አለ ብለን ካሰብን ብዙ አይነቶች አሉ። ከፌስታል ብንጀምር፣ ከሻምፖ ማስቀመጫ ብንል፣ የመኪና ፈረፋንጎ ብንል፣ ብዙ 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 አይነቶች አሉ። እኒህ ሁሉ ቆሼ ነው አሁን የሚወዱት። ለምን? ለጥቅም የዋሉ አደሉ። ስለዚህ እኛ ምንድን ነው የምናደርገው? እዛ አይነት ፕላስቲክ ላይ ትኩረት እንሰጣለን። እሱን ነው የምንገዛው። ከገዛንም በኋላ ባለን ቴክኖሎጂ ወደ መገንቢያ ማቴሪያሎች እንለውጣቸዋለን። ማየት የምንፈልገው መስራት የምንፈልገው እንዴት ነው ቆሼ ከሚደርስ በፊት እኒህ አይነት ፕላስቲኮች ከቤት መለቀም የሚችሉት ከዛም መግዛት የምትችሉ የሚለው ነው። ያ ጊዜ ይፈጃል። ኢንቨስትመንቶች ያስፈልጉታል። ብዙ ሌላ መተባበር ያለባቸው ድርጅቶች አሉ። ግን ያ እስከሚቋቋም ድረስ የምንችለውን ያህል ከቆሼ ጀምረን የሰራ ነው።
የመጨረሻ ልናደርገው እንችላለን። ሌላ ከሌለ አሉላ፣ ቅዱስ አስፋው እንግዲህ በዚህ በወጣትነት እድሜ በተለይም እስካሁን የኪዩቢክን ራዕይ ይዞ በተጓዘው መንገድ ምን መሰናክል አጋጠመው? ከነዚህ መሰናክሎችስ ምን ተማረ? ለሌሎች እንዲህ አይነት መሰል ራዕይ ይዘው ለሚነሱ ወጣቶች ዛሬም ነገም ጥረትን ለመቀጠል ምንድን ነው የሚያበረታታ?
ብዙ መሰናክሎች አጋጥመውኛል። ብዙ ጊዜ ወድቄያለሁ። በኪዩቢክን ብቻ ሳይሆን በህይወት ያለ ነው መሰናክል። ዋናው ነገር ሁሌ የሚነገረኝ መውደቅ አይቀርም እንዴት እንደምትነሳ ነው ወሳኙ ይባል ነበር። አንድ እንቅፋት በሚያጋጥመኝ ጊዜ ራሴን የምጠይቀው ያን እንዳይደገም ወይም ያን እንዴት ማሻሻል እንደምችል መማሬ ነው ትልቁ ነገር። እናም ለወጣቶች ሁሌ ማየት ያለባቸው አሜሪካ ውስጥ አሁን ትላልቅ የቴክኖሎጂ ድርጅቶች ሁሌ ሰራተኞቻቸውን የሚነግሯቸው ብዙ ጊዜ ውደቁ ግን ቶሎ ተነሱ የሚሉት ነገር አለ። ወይም እንግሊዝኛ ፌል ኦፍ ይላሉ። ያልተለመደ አይነት አስተሳሰብ ነው ለሀገራቸው። እንዴት ላለመውደቅ፣ እንዴት መሰናክሉን አትዩት የሚል አይነት አስተሳሰብ አለን አንዳንዱ። በዛ ላም ነው መውደቁ በጣም በጣም ትልቅ ትምህርት የሚያስተምር ነገር ነው። በአባቴን በእናቴ የሚወሱ ሲያጫውቱኝ በዛ አይነት ምሳሌ ነው የሚነግሩን አንዳንዴ። ስለዚህ ከሁሉም ነገር መውደቁ ጥሩ ነው፣ ተማሩበት እና አነሳሳችሁ ነው ዋናው ውጤት የሚያሳየው ያለው። በተለይ በኪዩቢክ ላይ እኔ ትልቅ ትምህርት ተማርኩ የምለው ስለ ራሴ ኩራት የትም ቦታ አያደርስም። አንድ አዲስ ነገር በሚጀመርበት ጊዜ እምቢ ወይንም አልፈልግም ወይንም ማነ መባሉ ከእሺ ሁሌ ይበልጣል። ኢንቨስተሮች በማገኝበት ጊዜ አሁን ከ700 በላይ ኢንቨስተሮች አነጋግሬ ያለው በሁለት አመት ውስጥ ከዛ ውስጥ 20 ነው እሺ ያለው። ስለዚህ እምቢ ስለተባላችሁ ተስፋ አትቁረጡ። እምቢ ማለት ኦፖርቹኒቲ ነው። ሁሌ ጠይቁ። እምቢ ከተባላችሁ ለምንድን ነው እምቢ የምትሉት? ወይንም እሺ የሚል ልታውቁ ትችላላችሁ ወይ ልታስታውቁ ትችላላችሁ ወይ ብላችሁ ያን ልክ እንደ ኦፖርቹኒቲ መጠቀም አለባችሁ። ኪዩቢክ እስካሁን የደረሰበት ደረጃ በኢንቨስትመንት የሚሆን በስራውም ይሆን ሰው ስለረዳን ነው። እኛ ሁሉንም አዋቂ ሆነን አይደለም፣ ሁሉንም ቻችን ፈጠን አይደለም። በጣም በጣም ጠንካራ ሰፖርት ሲስተም ስላለን ነው። እና በዛ አይን ሁሌ ማየቱም ወሳኝ ነው።
ለመሆኑ ፋብሪካችሁ የት ነው ያለው ቅዱስ?
ፋብሪካችን አዳማ ኢንዱስትሪያል ፓርክ ውስጥ ነው። ከአዲስ አበባ 160 ኪሎ ሜትር ወጣ ይላል።
ሌላ አፍሪካ ሀገር ውስጥ አለ ከአዲስ አበባ ሌላ?
በቃ ኢትዮጵያ ነው አሁን መጀመሪያ የጀመርነው። ከሚቀጥለው አመት በኋላ ደግሞ ሌላም ሀገሮች ለማየት ጊዜ እንሰጣለን።
መልካም ቆንጀት፣ ይህን ለየት ያለ ጉዳይ የሚመለከቱ ጥያቄዎቻችን ያለቁ አይመስልም። ነገር ግን ሰዓታችን ይገድበናልና የዛሬውን እዚህ ላይ ቋጭተን ባይሆን በሌላ ጊዜ ቅዱስ ወዲህ ወደ ዩናይት ስቴትስ እግር ጥሎ ስትመጣ ወደ ስቱዲዮ ጋብዘን ቀረብ ብለው ለሚጠየቁ ጥያቄዎች ቆንጅት ቀጠሮ ሰጥተን ብናሰናብተው ምን ይመስልሻል?
እሺ ቅዱስ አስፋው የኪዩቢክ ተባባሪ መስራች ለሰጠህን ሰፋ ያለ ጊዜ በጣም አድርገን እናመሰግናለን። መልካም እድል።
ብዙ ተስፋ ያለው በብዙ መንገድ ምሳሌ የሚሆን ድርጅት ነው። የተለየ ፈጠራ የሚሞክሩ የሚያስቡ አድማጮቻችን ብዙ ቁም ነገር የሚገበዩበት ወግ ይመስለናል። ተስፋ እናደርጋለን መልሰን እናገኛለን።
ደስ ይለኛል።
እግዚአብሔር ይስጥልን።
በጣም አመሰግናለሁ።